Bambino. B-O-A. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ የሰኞ ምሽት መሰናዶው ጀምሯል። ኤደን ገረመው ከአቀናባሪያችን ኤልያስ አስማረና እንዲሁም ከአሜሪካ ድምጽ ባለሙያዎች ጋር በመሆን ሳስተናግዳችሁ አምሻለሁ። ለምሽቱ ከያዝንላችሁ መሰናዶች መካከል ጥቂቶቹን እናስተዋውቃችሁ። በአማራ ክልል ሰሜን ሸዋና በኦሮሞ ብሔረሰብ አስተዳደር ዞኖች ላይ ግጭት ለመቀስቀስ የተደረጉ ሙከራዎችን እንዳከሸፉ በአካባቢው የተቋቋመው የእዝ ማዕከል ወይም ኮማንድ ፖስት አስታወቀ።
ከደሴ እስከ አዲስ አበባ ያለው በተለይ ዋናው መስመርም የቆመበት ሂደት ጊዜ የነበረው እንደምናስታውሰው እሱ እንዲከፈት ተደርጓል። በዋናው መስመሮች ኮማንድ ፖስቱ በተከለከለባቸው የጦር መሳሪያ ይዞ መንቀሳቀስ አይቻልም። ይህ ተግባራዊ ሆኗል።
የሰማችኋቸው በአማራ ክልል ሰላምና ደህንነት ቢሮ ምክትል ኃላፊ ኮማንደር መንገሻ አውራሪስን ነው። በአንጻሩ ኮማንድ ፖስቱ ስራ ከቶ የሰላም ግጥም አመራሩ አጥቂዎችበት ተገልጿል። በዚህ ዙሪያ ሁለቱንም ሀሳቦች አጠናቅረን ዘገባ ይዘናል። በሌላ በኩል በኦሮሚያ ክልል ምዕራብ ወለጋ ዞን ነጆ ከተማ አባቱ በአስጠቃቂ ሁኔታ የተገደሉበት ወጣት ዋኬኔ ወይም ጃንኮ ጌታቸው የአባቱን ታሪክ ምርጌ ኤግጀሱ ወይም የመግደል መብት ብሎ በመጽሐፍ ለንባብ አብቅቷል። ከደራሱ ጋር ቆይታ አድርገናል። የሰኞ ምሽት ስፖርትና ሌሎች አፍሪካ ነክ ዘገባዎችንም አስተናግተናል። ከዛ በፊት ግን ከአለም ዙሪያ የተሰባሰቡ አጫጭር ዜናዎችን ይዞ ሀብታሙ ስዩም ይጠብቃችኋል።
አመሰግናለሁ ኤደን። የዩናይትድ ስቴትስ መንግስት በኢትዮጵያና ኤርትራ ባለስልጣናት ላይ የጉዞ እግድ ማስተላለፉን ይፋ አድርጓል። 6 ወር ባስቆጠረው የትግራይ ክልል ጦርነት ውስጥ ተሳታፊ የሆኑ አካላት ጠላትነትን ለማብቃት ትርጉም ያለው እርምጃ አልወሰዱም ሲልም አስታውቋል። በትግራይ የሚኖሩ ህዝቦች በሰብአዊ መብት ጥሰት፣ እንግልት፣ ግፍ መሰቃየታቸውን ቀጥለዋል። በአስቸኳይ አስፈላጊ የሆኑ ሰብአዊ ድጋፎች በኢትዮጵያና ኤርትራ ጦር እንዲሁም በሌሎች የግጭቱ ተሳታፊዎች ከመሰራጨት ተገድበዋል ብለዋል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን ባወጡት መግለጫ። ክለውም ዲፕሎማሲያዊ ጥረት ቢደረግም በጦርነት ውስጥ ተሳታፊ የሆኑ አካላት በጠላትነት መፈላለግን ለማስቆም ትርጉም ያለው እርምጃ እንዳልወሰዱ ወይንም ደግሞ ፖለቲካዊ ውጥንቅጡን ለመፍታት ሰላማዊ መፍትሄዎች እንዳልመረጡ በመግለጫቸው ላይ ጠቅሰዋል። ይሰጥ በነበረው መጠነ ሰፊ ምጣኔ ሀብታዊና የደህንነት ድጋፍ ላይ እግድ እንደተጣለ፣ በጤና ምግብና ትምህርት ዘርፎች ላይ ሀገራቸው ትሰጥ የነበረውን ሰብአዊ ድጋፍ ግን እንደምትቀጥል ብሊንከን በመግለጫቸው ይፋ አድርገዋል። የተጣለው የጉዞ እግድ በኢትዮጵያና ኤርትራ ባለስልጣናት ላይ ብቻ የተጣለ አይደለም። የአማራ ክልል መደበኛ የሆኑና ያልሆኑ የደህንነት ኃይል አባላት እንዲሁም የትግራይ ህዝቦች ነጻ አውጪ ግንባር ህወሓት ባለስልጣናትና አባላትን እንደሚጨምርም ብሊንከን በመግለጫቸው ላይ ጠቁመዋል። በኮንጎ ጎማ የእሳተ ገሞራ ቅልጣለት ወደ መንደሮች ፈሶ 15 ሰዎችን መግደሉንና ከ500 በላይ ቤቶች ደግሞ መውደማቸውን ባለስልጣናትና የተረፉ ሰዎች ተናግረዋል። በኒያራ ጎንጎ ተራራ ላይ የተፈጠረው ፍንዳታ 5000 ነዋሪዎች ከጎማ ከተማ በመልቀቅ ወደ ጎረቤት ሀገር ሩዋንዳ ድንበር እንዲሸሹ ምክንያት ሆኗል። 25000 የሚሆኑት ደግሞ ሴክ ወደሚባለው የሀገሪቱ ሰሜናዊ ክፍል ሸሽተዋል። በሌላ ዜና በሰሜን ጣሊያን በሀገር ጎብኚዎች ዘንድ የታወቀ በገመድ ላይ ተንሸራታች መኪና ተበጥሶ ቁልቁል 20 ሜትሮችን ተምዘግዝጎ በመከስከሱ በትንሹ 14 ሰዎች ሳይሞቱ እንዳልቀረ ተዘግቧል። ከሟቾች መካከል ህፃን እንደሚገኝበትም ተገልጿል። ህፃኑና ቤተሰቦቹ እስራኤላውያን እንደሆኑ ተነግረዋል። ተጨማሪ መረጃ ከመስጠት የተቆጠቡት የጣሊያን ባለስልጣናት እንዳስታወቁት ከተሳፋሪዎቹ መካከል ግማሹ የውጭ ሀገር ሰዎች ነበሩ። ስትራሳ ሞቶሮን በሚባል የሚጠራው የገመድ ላይ መጓጓዣ አገልግሎት ሌክ ማጉዌር ከሚባለው ከተማ በመነሳት ሞታሮን እስከተባለው የጣሊያን ፔድመንት ክልል ተራራ ድረስ ጎብኚዎችን የሚያደርስ የሚመልስ ነበረ። አጠቃላይ ጉዞ 20 ደቂቃዎችን ይፈጃል። የስራሳ ከተማ ከንቲባ ክስተቱን አስጠቃቂ ሲሉ ገልጸውታል። የአደጋው ምክንያት የኤሌክትሪክ መኪኖች የሚንሸራተቱበት ገመድ መበጠሱ ሳይሆን እንደማይቀርም ተናግረዋል። የጣሊያን ጠቅላይ ሚኒስትር ማሪዮ ድራጊ ለሟቾች ቤተሰቦች ሀዘናቸውን ገልጸዋል። በአውስትራሊያ ዝቅተኛ የሆነውን የኮቪድ-19 ክትባት የወሰዱ ሰዎች ቁጥርን ለመጨመር የሀገሪቱ መንግስት የገንዘብ ጉርሻና የሎተሪ ጣዎችን እንዲያዘጋጅ ተጠይቋል። የህዝብ ጤና ባለሙያዎችና የማስታወቂያ ድርጅቶች በህዝብ ውስጥ የተሰራጨውን መዘናጋትና ግራ መጋባት ለመዋጋት ተጨማሪ እርምጃዎች ሊወሰዱ እንደሚገቡ ተናግረዋል። በአውስትራሊያ ሁለት ጋዜጦች በተደገፈ ጥናት ከተጠየቁት መካከል አንድ ሶስተኛው በቅርቡ የመከተብ ፍላጎት የላቸውም። በማህበረሰቡ ዘንድ ክትባቱ ሊያስከትል በሚችለው የጎንዮሽ ጉዳት ጋር በተያያዘ ጥርጣሬ አለ። ጥናቱ በተጨማሪም እንዳሳየው አብዛኞቹ አውስትራሊያውያን የሀገሪቱ ዓለም አቀፍ ድንበሮች ዝግ በሆኑበት በአሁኑ ወቅት ለክትባት መቻኮል አስፈላጊ አይደለም ብለው ያምናሉ። የመከተብ ፍላጎት ከሚጠበቀው በታች ያነሰ ነው። በአሁኑ ሁኔታ የሀገሪቱ አዋቂ ህዝብ እስከ ጥቅምት 2022 የጎርጎሳውያን ዘመን ድረስ ተከትቦ አይጨርስም ተብሏል።
ሀብታሙ ስዩምን ለዜናዎቹ አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አሁን ለምሽቱ ቀዳሚ ወዳደረግነው ርዕስ እንለፍ። ቤተሰባችንን የበተኑ አባታችንን የገደሉ ሰዎችን ይቅር ብለናል ይላል በኦሮሚያ አምራብ ወለጋ ዞን ነጆ ከተማ አባቱ ባስተካቂ ሁኔታ የተገደሉበት ወጣት ዋኬኔ ወይም ጃንኮ ጌታቸው። በአፋን ኦሮሞ የኮሜዲ ስራዎች የሚታወቀው ጃንኮ ይህንኑ የአባቱን ታሪክ ምርጌ እጅሱ ወይም የመግደል መብት ብሎ በመጽሐፍ ለንባብ አብቅቷል። ይህ መጽሐፍም ትላንት እሁድ የተመረቀ ሲሆን በጥቂት ወራት ውስጥም በአማርኛና እንግሊዘኛ በመተርጉም አንባቢያን እንደሚደርስ ጃንኮ ለጋቢና ቪኦኤ ገልጿል። ወጣቱን ከመጽሐፉ ምርቃ ቀደም ብሎ ያነጋገረው ናኩር መልካ ነው። ጃንኮ ለምን እንደተባለ በመግለጽ ዘገባው ይጀምራል።
ጃንኮ ብሎ ሸየኔ ያባቴ ነው። አባቴ በህይወት እያለ ቤት ውስጥ ጃንኮ ብሎ ይጠራኝ ነበረ። ስለዚህ የቤቱ ነው ጃንኮ ነው። በዛ ነው ወዳሄ ላይ ተጠቅቅ።
ምርቃ ጄሱ ወይም የመግደል መብት የሚል መጽሐፍ አሳትመሃልና ታሪኩ የማን ነው? ምንም በተመለከተ ነው ጻፍከው በሚለውን ጀምር።
መጣፉን ጻፍኩት በእውነተኛ ታሪክ ላይ የተመሰረተ ነው። ከሶስት አመት በፊት አባቴ በአፈቃቂ ሁኔታ የተገደለው ቤቱ ውስጥ ሚስቱና ልጁ ፊት የተገደለው ከዛ ሬሳው እንዲቃጠል የተደረገው እኔ ያደግኩበት ቤትም እንዲቃጠል የተደረገው። ስለዚህ ይህኛውን ታሪክ በመጽሐፍ መልክ ለማስቀመጥ ነው የሞከርኩት ማለት ነው።
በዛ ወቅት ወደ ነጆ ከተማ ሄደ በአባት የቀብር ስነ ስርዓት እንኳን መሳተፍ አልቻልክም መጽሐፍ ላይ እንደተጠቀስከው ማለት ነው። ያን ጊዜ እንዴት ነው ያለፍከው? ከዛ መልስስ እንዴት ነው መጽሐፍ ለመጽሐፍ ያሰብከው? መጽሐፉስ ምን አስተዋጽኦ ይኖረዋል ብለህ ታስባለህ?
ያ ጊዜ ምንም ለማድረግ በጣም ከባድ ጊዜ ነበር። በጣም መራራ ጊዜ ነበር። ውስጣችን በጣም የተፈጠረው እኔ በጣም ነበር ያዘንኩት። አባቴን ያጣሁት ታናሽ ወንድሜ እዛ ቤት ውስጥ ነበረ እና ቤተሰባችን የሚሰበሰብበትን ጎጆ አጥቶ ነበረ። ቤታችን ስለተቃጠለ የአባቴ ሁኔታ ከመሬት ሳይነሳ ጠዋት እስከ ሶስት ሰዓት በዚህ ውጭ ነበረ። በአባቴ ቀብር ላይ የተገኙት ሰዎች በጣት የሚቆጠሩ ነበረ። አራት ሶስት ሰው የሚሆኑ ማንም ቀብሩ ላይ እንዳይገኝ ተብሎ በገዳዮቹ ተከልክሎ ማለት። ስለዚህ እኔ የአባቴ ቀብር ላይ መገኘት አልቻልኩም። የአባቴን ሀዘንም ያደግኩበት ቤት ውስጥ ማሳለፍ አልቻልኩም። በጣም ከባድ ጊዜ ነበረ። በህይወታችን የተፈጠምበት ጊዜ ነበረ። ከዛ በኋላ እንግዲህ በጊዜ ሂደት ይህን ነገር ምናልባት ሳስብ ይህኛው ታሪክ ህዝብ ማወቅ አለበት፣ ዓለም ማወቅ አለበት። አንድ ሰው ሲገደል ቤተሰብ እንደሚገደል፣ የልጆቹ አላማ እንደሚገደል፣ የሚስትዋ የመኖር ተስፋ እንደሚጨርስም ሰው ማወቅ አለበት። ስለዚህ በዛ ነው የመግደል መብት ብዬ መጣፍጣፉት። የመግደል መብት ያለው ፈጣሪ ብቻ ነው። ሰው ሰውን መግደል የለበት። አንድም ሰው ሲገድል ብዙ ሰውን ነው አብረን ምንጎዳዩ ኑሮውን የምናጨልምበት።
በስተ መጨረሻ ለአባቶች ገዳዮች ይቅርታ እንዳረግ ነግረኛል እና የይቅርታው ሀሳብ እንዴት መጣ? ምንድን ነው ይቅርታ እንድታደረግ ሲያነሳሳ?
እኔ በግሌ ብቻ አይደለም ይቅርታ ለማድረግ የወሰንኩት። ከእናቴ ጋር ከወንድሜ ጋር ተመካክረን ከቤተሰቦቼ ጋር ተመካክረን ነው ፈጣሪም ይወዳል ብለን ይቅርታ ለማድረግ ሰው ላይ ቂም ከያዝ ሰውን ለመበቀል የምታምር የምታቅድ ከሆነ ህይወትን የምትጎዳው ራስን የምትጎዳው እና ይቅርታ ስናደርግ በዛረክም ሰዎች በተታችን በተሩን አባታችን ለገደሉትን ሳይሆን ያካከሉትን እንደቀበለ ያረጉት ሰዎች አንበቀላችሁ ማንት ያረጋችሁት ነገር ቢደዳን ያሳምነን ውስጣችንን ያደምቀው ተመሙኝ ከፋም የደረሰብን ነገር ማራራ ቢሆንም በሚናምነው ፈጣሪ በሚናመልከው አምላክ ብለን ይቅር ለእግዚአብሔር ይቅር ብለናቸዋል። በእነዛም ሰዎች ይቅር ብለን በራሳችንም ሰላም አግኝተን የመገዳደሉ ሰርቲ እንዲቋረጥ በማሰብ ይቅርታ ለማድረግ ወስነናል ማለት ነው።
ገዳይ ናቸው የተባሉ ሰዎች ይቅርታ እንደተደረገላቸው ያውቃሉ? ይሄንን ሲያውቁ ምን አይነት ስሜት ተሰማቸው?
አንዳንድ ሰዎች በአይናችን ያየናቸው ሰዎች ናቸው። ለምሳሌ ከንትምሪ አባቴ ሲከተል እዛው ቤት ውስጥ ስለነበረ አንዳንድ ሰዎች አይቷል ባይኑ ማለት እናቴን የምታውቃቸው ልጆች ነበሩ። በጣት የሚቆጠሩትን ሌላ አካል ለማግኘት ሞክር ያለው እዛ መጥቶ ከተማ ላይ በጥቂት ጊዜ እንዲሆን በህግ ቁጥጥር ስር በነበሩ ጊዜ ያው ከዛ በኋላ ሁሉም ቢበቀሱ እስር ቤት ሄጅ አግኝቻቸዋለሁ አውርቻቸዋለሁ። ያው እነሱም ቅርታ ባይጠይቁም እሱ ምንን ለማናገር ፈቃደኛ ባይሆኑም እኔ እነሱ ላይ የበቀል ሀሳብ እንደሌለ ቤተሰቦቻቸውን የማጥቃት ሀሳብ እንደሌለ ነግሬያቸዋለሁ። አንዳንዶቹ ያለቀሱም ነበሩ። ልጁን ለማናገርም የፈሩ ያፈሩም ነበሩ። ግድያውን የፈጸሙ ሰዎች በቁጥር ከሰላሳ እስከ አርባ ሊሆኑ ይችላሉ። በቡድን ነበር የሚንቀሳቀሱት። እነዛን ሁሉ አናገኛቸውም አናቃቸውም ሁላቸው ባሉበት ይቅርታ አድርገንላቸዋል።
ይቅርታን በተግባር ያሳየ ወጣት ነህና እስቲ ስለ ይቅርታ ንገረኝ። እንዴት ነው የምገልጸው?
ይቅርታን የምገልጸው የወደ ድርጊት መጥፎ ድርጊት ሰው አንጠላ ሲያደርግ እሱ ላይ ባለማድረግ ድርጊት እንኳን ባትረሳውን ያ ድርጊት እያሳምን እየጎዳህን ውስጥህን እያደማሁን ቢሆንም ይቅር ማለት እኔ የሰራብኝን ክፉ ስራ በክፉ አልመለስበት ማለት ነው ብዬ አምናለሁ።
ቀኑ ቅርብ ነው መገዳደል የሚቆምበት። ግን ይሄንን ነገር ካረግን ብለገልጻልና ምን ቢደረግ ነው በተለይ በምዕራብ ኦሮሚያና በደቡብ ምዕራብ ኦሮሚያ አካባቢ የሚታዩ የመገዳደል ሁኔታ በተለያዩ ጊዜያት ዘገባዎችን ስንሰራ ቆይተናልና ያንተ መጽሐፍ ምንድን ነው የሚያስተምረው? ምን ቢደረግ ያለ መገዳደል ጊዜ ቅርብ ሊሆን ይችላል ትላለህ? እንደ አንድ የአካባቢው ተወላጅ ወጣት እንደ አንድ ጉዳት የሚያስተናግደው ወጣት ማለት ነው።
እኔም ማምነው ሁሉም ሰው ራስ ወዳድ ከመሆን ከወጣ ሌላው ቤተሰብ ላይ የሚደርሰው ጉዳት፣ ሌላው ወንድሙ ላይ የሚደርሰው ጉዳት እኔ ላይ እንደደረሰ ካልቆጠር እንደዛ መቁጠር ካልጀመሩት ከዚህ ክርክሪት መውጣት አንችልም። አሁን ዛሬ ጉልበት ያለው ሰው ሊገድል ይችላል። የተገደለበት ወገን ደግሞ ለበቀል ተነሳስቶ ሌላ ጊዜ መጥቶ መግደል ይችላል። መግደል ቀላል ነው፣ ማበላሸት ቀላል ነው። ግን በዚህ ነገር እያባባስን ከምንሄድ ለመግደል የሚያስቡ ሰዎች ወይም ጉልበት አለ የሚያስቡ ሰዎች በኃይል ነገሮችን ከማስፈጸም በመደማመጥ በመመካከር በጠረጴዛ ዙሪያ ሁሉም ሰው በቅንነት ተነስቶ ካልተነጋገረ በስተቀረ የሰው ደም አሁንም ይፈሳል፣ ነገም ይፈሳል። ዛሬ የኔ ቤተሰብ አሁን አደጋ ደርሶበት አባት ሞቱ፣ ትልቅ ችግር ውስጥ ገብተናል፣ ነገ ደግሞ ይላላኛው ይደርሳል፣ ሌላኛው ይደርሳል። ቀስ ብሎ እያንዳንዱ ቤት ማንቋቋት አይቀር። ስለዚህ እኔ በቅርብ ይሆናል ብዬ ተስፋ ማድረገው እንደ አንድ ጉዳቱ የደረሰበት ሰው እና እንደ አንድ ወደፊትም ተስፋ እንደሚያይ ሰው ሁሉም ሰው ቁጭ ብሎ የሚነጋገር የሀገራችን ሁኔታ ጠረጴዛ ላይ የሚመጣበት ሁሉም ሰው ተከባብሮ የምኖርበት ጊዜ ቅርብ ነው ብዬ አምናለሁ። እግዚአብሔርም ሲናገር ይረዳታል ብዬ አምናለሁ።
ምርጋ ጄሱ ወይም የመግደል መብት መቼ ነው የሚመረቀው? መጽሐፉን በተመለከተ ማለት የምትፈልገው ነገር ካለ?
ምርጋ ጄሱ ወይም የመግደል መብት የሚለው መጽሐፍ የፊታችን እሁድ በኦሮሞ ባህል ማዕከል በስቴዲየም አካባቢ በሚገኘው እዛ ከሰዓት 8 ሰዓት ላይ ይመረቃል። አሁን የተጻፈው በአፋን ኦሮሞ ቢሆንም ከጥቂት ሳምንታት በኋላ ደግሞ በአማርኛና በእንግሊዝኛ አሳትማለሁ። ስለዚህ አፋን ኦሮሞ ማንበብ የማይችሉ ሰዎች በአማርኛም ለማንበብ ከፈለጉ ከጥቂት ሳምንታት በኋላ ገበያ ላይ ይውላል።
ኮሜዲያን ጃንኮ ወይም ዋቆ ጌታቸው በጋቢና ቪኦኤ እና በአድማጮች ስም በጣም አመሰግናለሁ።
እኔም እጅግ በጣም አመሰግናለሁ።
ናኮርና እንግዳውን እናመሰግናለን። እንግዲህ በትላንትናው ለስ የመግደል መብት የተሰኘው የጃንኮ ጌታቸው መጽሐፍ ተመርቋል። አሁን ደግሞ ወደ ተከታዩ ዘገባ እንለፍ። በቅርቡ በክርስትናና በእስልምና አምነት ተከታዮች ዘንድ የነበሩትን ሃይማኖታዊ ክብረ በዓላት ሽፋን በማድረግ አማራ ክልል ሰሜን ሸዋና በኦሮሞ ብሔረሰብ አስተዳደር ዞኖች ላይ ግጭት ለመቀስቀስ የተደረጉ ሙከራዎችን እንዳከሸፉ በአካባቢው የተቋቋመው የእዝ ማዕከል ወይም ኮማንድ ፖስት አስታውቋል። ኮማንድ ፖስቱ ስራ ከጀመረ ወዲህ በአካባቢው አንጻራዊ ሰላም ቢረጋገጥም አመራሩ አጥቂዎችን አሳልፎ የመስጠት ቁርጠኝነት እንደማይስተዋልበት ግን እየተገለጸ ነው። መስፍን አራጌ ዝርዝሩን ይዟል።
በመቶ ሺዎች ለሚቆጠሩ ሰዎች መፈናቀል፣ ለበርካቶች ሞትና አካል ጉዳት እንዲሁም ለንብረት ውድመት ምክንያት የሆነው ግጭትና የሰላም እጦት የእዝ ማዕከል ወይም ኮማንድ ፖስት መቋቋሙን ተከትሎ አንጻራዊ መሻሻል እየታየበት ነው። እንደ አማራ ክልል ሰላምና ሕዝብ ደህንነት ጉዳዮች ቢሮ ምክትል ኃላፊ ኮማንደር መንገሻ አውራሪስ፣
ኮማንድ ፖስቱ ከተቋቋመ ጊዜ ጀምሮ ሲከሰቱ የነበሩ ግጭቶችን ማስቆም ተችሏል። በእርግጥ አልፎ አልፎ አንዳንድ ቦታዎች ላይ ተኩሶች ምናምኖች ይኖራሉ። ከዛ ውጭ ግን ከደሴ እስከ አዲስ አበባ ያለው በተለይ ዋናው መስመርም የቆመበት ሂደት ጊዜ ነው የነበረው እንደምናስታውሰው እሱ እንዲከፈት ተደርጓል። በዋናው መስመሮች ኮማንድ ፖስቱ በተከለከለባቸው የጦር መሳሪያ ይዞ መንቀሳቀስ አይቻልም። ይሄ ተግባራዊ ሆኗል። አጠቃላይ ህዝቦች ተፈናቅለው የነበሩት ወደ ቀያቸው የመመለስ ሂደት እየተከናወነ ነው የሚገኘው።
የኦሮሞ ብሔረሰብ አስተዳደር ዞን ምክትል አስተዳዳሪ እብሬ ከበደና በሰሜን ሸዋ ዞን የኤፍራታ ግድም ወረዳ ዋና አስተዳዳሪ ሰለሞን አልታዬ የኮማንደሩን ማብራሪያ ይጋሩታል።
በተለያየ ስጋት ሸሽተው የነበሩ 25% እና 50% በታች ቤታቸው ጉዳት የደረሰበት ኦልሞስት እየተመለሱ ነው ያሉት። የእርሻ ስራውንም በየአካባቢው በጥሩ ሁኔታ የተጀመረበት ነው ያለው እና አጠቃላይ ማህበረሰቡን ወደ ቀዬው ተመልሶ የእርሻ ስራውን እንዲቀጥል እያደረግ ባለው ሁኔታ ጥሩ ውጤት እያገኘን ያለ ነው።
አካባቢው ከበፊት ከነበረው አንጻራዊ ሰላም አለ። ኮማንድ ፖስት ከገባ በኋላ ነበረው አለመረጋጋት፣ ተኩስ፣ ቃጠሎ፣ የሰው መግደል ምናምን ቆሟል። ትራንስፖርት አክሰስ አገልግሎት እየሰጡ ነው። ማህበረሰቡ እየተንቀሳቀሰ ነው። ከተፈናቀለው ውስጥ ደግሞ 50% የሚሆነው በየአካባቢው አሁን እንደኛ ወረዳ ተጨባጭ ሁኔታ በተፈናቀሉባቸው አካባቢዎች እርካታ የተመለሱባቸው አሉ። አንዳንድ ቀበሌዎች ላይ ደግሞ የተወሰነ ተመልሶ ብቅ ጥልቅ የማለት አይነት ነገሮች አሉ።
የኮማንድ ፖስቱ አመራሮች ችግሩ በተከሰተበት ቦታ በመገኘት እና የችግሩን ሰላባዎች በማናገር ለተገኘው አንጻራዊ ሰላም ያደረጉትን አስተዋጽኦ አቶ ሰለሞን አድንቀዋል።
ከሌሎች ለየት የሚሉት ታች ጎጥ ድረስ ወርዶ ተፈጠረውን ችግር ለመፍታት በርካታ ጥረት ያደርጋሉ። ስልካቸው ስላለው አቶ አደሩ ይደውልላቸዋል። በዚያ ጥረት እየፈቱ ወደ ቀድሞ ቀልቡ እንዲመለስ አካባቢም ጥረት እያደረጉ ነው።
ይሁን እንጂ የተገኘውን ሰላም ለማደፍረስ፣ ህዝቡን ለዳግም ደም አፋሳሽ ግጭት ለመዳረግ ሙከራዎች እንደነበሩ የኮማንድ ፖስቱ አስተባባሪ ጄኔራል ደስታ ቢቼን ጠቅሶ መንግስታዊው የኢትዮጵያ ቴሌቪዥን ዘግቧል።
ጠባጫርነት፣ የሐሰት ፕሮፓጋንዳ፣ የህልና ጦርነት ማድረግ አልቆመም። ይሄ ለምሳሌ በሁለቱም በዓላት በፋሲካ በዓልና በኢድ በዓል የተደረጉ ድርጊቶች ወደ ግጭት የሚወስዱ ናቸው። ህብረተሰቡ ድጋሚ ወደ ግጭት ገብቶ በአካባቢው መረጋጋት የጀመረው አንጻራዊ ሰላም እንዳይኖር ለማድረግ ኮንሽስሊ የተሰሩ ስራዎች ናቸው።
ግጭቱ ከአክራሪነት አስተሳሰብ የተቀዳ የተወሰኑ አካላት ተግባር እንጂ የህዝብ ለህዝብ አይደለም ይላሉ የኦሮሞ ብሔረሰብ አስተዳደር ዞን ምክትል አስተዳዳሪው እብሬ ከበደ በበኩላቸው።
በእኔ እምነት አጠቃላይ የጽንፈኛ ብሔርተኝነት እንቅስቃሴ አመለካከትና ተግባር ውጤት ነው ብዬ ነው የምወስደው።
ስለዚህ ይሄ ችግር እንዲፈታ ምን መደረግ አለበት ይላሉ?
ይሄ ችግር እንዲፈታ አንደኛ የአመራር ለአመራር ግንኙነትን ማጠናከር፣ የህዝብ ለህዝብ ግንኙነትን ማጠናከር፣ የሀገር ሽማግሌዎችን፣ የሃይማኖት መሪዎችን፣ ችግሩ የጋራ ነው፣ መፍትሄም በጋራ ነው የምናመጣው ብሎ ሁሉም የመፍትሄ አካል ሆኖ የመፍትሄ ሀሳብ እና ተግባር ይዞ በጋራ ሲረባረብ ችግሩ በዘላቂነት ይፈታል ብዬ ነው የማምነው።
ኮማንደር መንገቻ ደግሞ መንግስት በኦነግ ሸኔነት የሰየመውንና ራሱን የኦሮሞ ነጻነት ታጣቂ ብሎ የሚጠራውን አካል ተጠያቂ ያደርጋሉ። ምንም እንኳ ተጠያቂ የተባለው አካል በተደጋጋሚ እጁ እንደሌለበት በመግለጽ ወቀሳውን ቢያስተባብልም፣
አሁን ለምሳሌ ሰሞኑን በኦሮሞ ብሔረሰብ አስተዳደር ዞን በዳዋ ጨፋ ወረዳ በጎዳ ቀበሌ አንድ የምርጫ ጣቢያ ኦነግ ሸኔ አቃጥሏል። ችግር የፈጠሩት ሰዎች አጠቃላይ በኦሮሞ ብሔረሰብ አስተዳደር ዞን ምርጫ እንዳይካሄድ ታራሚዎችን የማስፈታት አመራርን የመግደል እና ሌሎችን አላማ ይዘው የሚንቀሳቀሱ ናቸው። እነዚህ ደግሞ ከዚህ ቀደም በኦነግ ሸኔ የተፈረጁ ናቸው። በዞኑ በስም ይታወቃሉ። የት አካባቢ እንደሚንቀሳቀሱ መረጃው አለ። ይህን ከህዝብ የመነጠል ስራና አጠቃላይ ሂደታቸውን ተከታትሎ የማክሸፍ ስራ እየተሰራ ነው የሚገኘው። የሀገር መከላከያ ሰራዊትም ገብቶ በቦታው እነዚህን ኃይሎች ምድያው ሰለበት ሂደት ነው ያለው።
ለግጭት መንስኤ የሚሆኑ ትንኮሳዎች ግን አሁንም እንደሚስተዋሉ የኤፍራታ ገደም ወረዳ ምክትል አስተዳዳሪ ይገልጻሉ።
ችግሮቹ ምንድናቸው? አንዳንዶቹ የከብት መልቀቅ አሁንም ወደ አርሶ አደር ማሳ ያው ይታወቃል። የኛ አርሶ አደር ነው፣ የአጎራባች ደግሞ ከፊል አርብቶ አደር አለበት። አጎራባች ወረዳ በኩል ከብት ህይወታቸው ነው፣ በእኛ በኩል ማሳው ሰብሉ ህይወቱ ነው። ከብቶች ተቀቁና ከብት ማስወጣት ሲባል ትንኮሳ አለ። በእኛም በኩል አንዳንድ አርሶ አደሮች እንደ ከብቶቹ ሲመጡ ወደ ከብቶቹ ላይ መልሳት መልስ የመተኮስ ዝንባሌዎች አሉ። እሱን ለማስተካከል ጥረት እየተደረገ ነው።
ጄኔራል ደስታ የህዝብ ለህዝብ ግንኙነት እንዳይጠናከር፣ የህግ የበላይነት እንዳይረጋገጥ፣ የሀገር ሽማግሌዎች ሚና ጎልቶ እንዳይወጣ በመንግስታዊ መዋቅር ውስጥ ጥፋተኞች አሉ ይላሉ።
ጥፋተኛ ደግሞ በዋናነት አመራሩ ነው። በውስጡ ያለውን ጥፋተኛ የሚለይ አጀንዳ አመራሩ አልጀመረም፣ ታችም አልጀመረም። አጀንዳ አድርጎ ያለው እንደብቅ ነው። አመራሩ አናውጣው ነው፣ እናስቀምጠው አንለየው ነው አጀንዳ አድርጎ ያለው። ይሄ ፎርማልም ኢንፎርማልም እያስተላለፈ ይገኛል። ይሄ ደግሞ አመራሩ ራሱ ነው። ይሄ በተለያየ መንገድ ነው። አንደኛውና ዋናው ራሱ ችግርተኛ ስለሆነ ራሱን ደብቁኝ እያለ ነው ያለ።
ወንጀለኞችን የሚደግፉ አመራሮችም ሆኑ ሌሎች አካላት ካሉ በተቋቋመው የምርመራ ቡድን እየተጣራ በህግ ተጠያቂ እንደሚሆኑ ኮማንደር መንገሻ አረጋግጠዋል። የኢትዮጵያ አምባ ጠባቂ ተቋም ዋና አምባ ጠባቂ ዶክተር እንዳለ ኃይሌ በቅርቡ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ ግጭቱን ተከትሎ በሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች ባሉ 5 መጠለያ ጣቢያዎች ከ330,000 ህዝብ በላይ ተጠልሎ እንደሚገኝ መግለጻቸው ይታወቃል። ከጣያ አካባቢ ተፈናቅለው ከነበሩት ውስጥ 21,000 የሚደርሱት ወደ ቀያቸው መመለሳቸው ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
ተናራቂን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ነው። አሁን ደግሞ ሀብታሙ ስዩም ካጫጭር የስፖርት ዘገባዎች ጋር ይጠብቃችኋል።
የቤትኪንግ የኢትዮጵያ ፕሪሚየር ሊግ አሸናፊ መሆኑን ቀድሞ ያረጋገጠው ፋሲል ከነማ ዋንጫውን ከትናንት በስቲያ በሐዋሳ ከተማ ተረክቧል። በእለቱ ከሐዋሳ ከነማ ጋር የነበረውን ጨዋታ 1-1 አቻ የተለያየው ፋሲል ከነማ ከጥቂት ቀሪ ጨዋታዎች ጋር በ52 ነጥቦች የውድድሩ ቁንጮ መሆኑን አረጋግጧል። ከፋሲል ከነማና ሐዋሳ ከነማ ጨዋታዎች በተጨማሪ በሳምንቱ መገባደጃ ሌሎች ጨዋታዎችም ተደርገዋል። ሐሙስ ግንቦት 12 2013 በነበሩ ጨዋታዎች ወላይታ ድቻ ባህር ዳር ከተማን 2-0 አሸንፏል። ሰበታ ከተማ ወልቂጤ ከተማን 1-0 አሸንፏል። አርብ ግንቦት 13 2013 በነበሩ ጨዋታዎች ቅዱስ ጊዮርጊስ አዳማ ከተማን 1-0 ረትቷል። ቅዳሜ ግንቦት 14 2013 በነበሩ ጨዋታዎች ኢትዮጵያ ቡና ሀዲያ ሆሳዕናን 2-1 አሸንፏል። ሲዳማ ቡና ደግሞ ጅማ አባ ጅፋርን 4-1 ረትቷል። ፋሲል ከነማን በመከተል ኢትዮጵያ ቡና በ37 ቅዱስ ጊዮርጊስ በ34 ነጥቦች ሁለተኛና ሶስተኛ ደረጃ ላይ ይገኛሉ። የቤትኪንግ የኢትዮጵያ ፕሪሚየር ሊግ ሊጠናቀቅ ጥቂት ጨዋታዎች ቀርተውታል። በዘንድሮ ጨዋታ ከተመዘገቡት ልዩ ጉዳዮች መካከል አንዱ ቀደም ብለው አሁን ላይ ለቅዱስ ጊዮርጊስ የሚጫወተው ጌታነህ ከበደ ይዞት የነበረው የኮከብ ጎል አግቢነት ክብረ ወሰን በኢትዮጵያ ቡናው አቡበከር ናስር መሻሻሉ ነው። አቡበከር እስካሁን ያስቆጠራቸው ጎሎች 29 ደርሰዋል። ሙጂብ ቃሲምና ጌታነህ ከበደ ይከተሉታል። በሩዋንዳ ኪጋሊ የአፍሪካ ቅርጫት ኳስ ሊግ ፉክክር ቀጥሏል። 12 ሀገራትን የወከሉ ክለቦች እየተፋለሙ ባለበት በዚህ ልዩ አህጉራዊ ጨዋታ የተመዘገቡ የሳምንቱ መገባደጃ ውጤቶችን እናገራችሁ። ቅዳሜ በተደረጉ ጨዋታዎች የሞዛምቢኩ ፊያቬሮ ዲ ማፑቶ የሊቢያውን ጂኤስ ፔትሮሊየስን 86-73 አሸንፏል። የናይጄሪያው ሪቨርስ ሆፐርስ የማዳጋስካሩን ጊንዳር ማሪን 80-69 አሸንፏል። የቱኒዚያው ሞናስሬኒ ባለድልነቱ ቀጥሏል። ቅዳሜ አመሻሹን የሩዋንዳው ፓትሪትስን 91-75 ረትቷል። እሁድ ዕለት በተደረጉ ጨዋታዎች ደግሞ የግብፁ ዛማሊክ የሴኔጋሉን ኤኤስ ዶዋኔዝን 86-62 ረትቷል። የካሜሩኑ ፎርስ አርምስ ኢድፖሊዝ የማሊውን ኤኤስ ናሽናሊን 87-65 አሸንፏል። የአንጎላው ሲኤስ ፔትሮሊየስ ዲ ሉዋንዳ የሞሮኮ ኤኤስ ሳሊን 97-78 አሸንፏል። ጨዋታዎቹ ዛሬም ይቀጥላሉ። በበረዶ ላይ መንሸራተት ስፖርት የኦሎምፒክ ማጣሪያ ውድድር ለማድረግ ወደ ዩናይትድ ስቴትስ ከተጓዘው የአውስትራሊያ ቡድን ውስጥ 3 ሰዎች የኮቪድ-19 ቫይረስ እንደተገኘባቸው በመረጋገጡ ከውድድሩ ተሰርዘዋል። ሁለቱ ተወዳዳሪዎች ሲሆኑ አንደኛው ደግሞ አሰልጣኝ ናቸው። ሌሎች ንክኪ ያላቸው ተብለው የተጠረጠሩ አባላትም ቤስ ሞይኒዝ አይዋ ውስጥ በሚካሄደው የማጣሪያ ውድድር እንዳይሳተፉ ታግደዋል። በዚህ ምክንያት የሳምንት እድሜ በቀረው የቶኪዮ ኦሎምፒክ ላይ የመሳተፍ እድላቸው ተጨናግፏል። ይህ በእንዲህ ያለ አውስትራሊያ ወደ ኦሎምፒክ የሚያቀኑ አትሌቶቿን መከተብ ጀምራለች። ለማጣሪያው የሄዱ አትሌቶች ግን ክትባቱን ቀድሞ እንዳላገኙ ተነግሯል።
ሀብታሙ ስዩም እንደመቀላለ የስፖርት ዘገባው እናመሰግናለን። አሁን ደግሞ ወደ ንግድና የቢዝነስ ዘገባዎች እንለፍ። የናይጄሪያ የንግድ ምክር ቤት በሀገሪቱ እየጨመረ የመጣው ብጥብጥና ጠለፋ ባለሀብቶችን እያራቀና ምጣኔ ሀብቱን እየጎዳው ነው ሲል አስጠነቀቀ። የቲሞቲ ኦቢዙን ዘገባ እንደሚከተለው አቀርብላችኋለሁ። ሮዝሜሪ አኳቺኬ በናይጄሪያ የኮኮናት ዘይት ማምረቻ ድርጅቷን በጎን የከፈተችው ከ6 ዓመት በፊት ነበር። በኮኮናት ዘይትና በምርቶቹ ዙሪያ ያለው ተፈላጊነት እየጨመረ ሲሄድ የሷም ንግድ እየተጠናከረ መጣ። በዚህ ወቅት ነበር ንግዷን ለማስፋፋትና መዋለ ንዋያቸውን የሚያፈሱ ባለሀብቶችን ለመፈለግ የወሰነችው። ይሁን እንጂ የናይጄሪያ ሰላም ማጣት የምርቷ ዋነኛ ግብዓት የሆነው ኮኮናት ምርት ላይ እጥረት ፈጥሯል። ሮዝሜሪ አሁን እየታገልኩ ነው ትላለች።
It has actually impacted negatively. Like I said previously, I've tried to maintain prices, but
እኔ በሁኔታው አሉታዊ የሆነ ተጽዕኖ ደርሶብኛል። የምርቶቼ ዋጋ ባለበት እንዲቀጥል እየጣርኩ ነው። ነገር ግን እስከ መቼ ድረስ ይህን ማድረግ እንደምቀጥል አላውቅም። የዋጋ ንረቱ እየጨመረ ነው።
ሮዝሜሪ ገበያ ላይ ተወዳዳሪ ሆና ለመቆየት የዋጋ ጭማሪ ማድረግ አሊያም በጥሪቃነት የምትጠቀምበትን ኮኮናት በራሷ መሰብሰብ ይኖርባታል። ነገር ግን ያም ቢሆን አሁን ላይ አደገኛ ነው ትላለች።
Martin is trying to set up a coconut plantation in my village, in my local.
በምኖርበት ከተማ የራሴን የኮኮናት ግብርና ለመክፈት እየሞከርኩ ነው። ግን ደግሞ ሁሌም መንገድ ላይ መሆኑ ተመራጭ አይደለም።
በሰሜናዊ ምስራቅ ናይጄሪያ ያለውን ወታደራዊ ጥቃትን ጨምሮ የእርስ በርስ ጦርነትና ሰዎችን በገንዘብ ዋስትና እየጠየቁ መጥለፍን ጨምሮ በመላው ናይጄሪያ ከባድ የሆነ የወንጀልና የሰላም እጦት እያጋጠመ ነው። የሀገሪቱ ንግድ ምክር ቤት ያለው ሁኔታ የውጪ መዋለ ንዋይ ፍሰት እንዲቀንስ አድርጓል ይላል። የንግድ ተንታኙ አይዛክ በቲ ሁኔታው የናይጄሪያን ኢኮኖሚም እየጎዳው ነው ይላል።
Economy has been contracting significantly.
የናይጄሪያ ምጣኔ ሀብት በሁኔታው በእጅጉ ነው የተጎዳው። የምርት ገበያው ከዜሮ በታች እየወረደ ነው። በአሁኑ ሰዓት የውጭ ገበያው ቀንሷል።
በናይጄሪያ የውጭ መዋለ ንዋይ አፍሳሾች 60% የሚሆነውን የሀገሪቱን መዋለ ንዋይ ይቆጣጠራሉ። እንደ አውሮፓውያን አቆጣጠር ከ2018 ዓ.ም ጀምሮ ኢንቨስተሮች ከናይጄሪያ የአክሲዮን ገበያ 4.5 ቢሊዮን ዶላር ማውጣታቸውን የናይጄሪያ የለውጥ ተቋም አስታውቋል። በምዕራብ አፍሪካ ዋና የኢኮኖሚ ስልት ነዳፊ የሆኑት ኬን ኢፌ የኮቪድ-19 ወረርሽኝ ለዚህ ሁኔታ የራሱ ሚና ተጫውቷል ይላሉ።
Our capital importation last year in first quarter was just over $8 billion. Then suddenly it crashed in the second quarter to $1.5 billion, 1.4 in the third quarter and 1.5 in the fourth. So in aggregate terms 2020
ባለፈው አመት የመጀመሪያው ሩብ አመት ላይ የነበረን መነሻ ካፒታል ከ8 ቢሊዮን ዶላር በላይ ነበር። ነገር ግን በድንገት በሁለተኛው ሩብ አመት ላይ ወደ 1.5 ቢሊዮን ዶላር ወረደ። ከዚያ በሶስተኛው 1.4 ከዚያም 1.5 እያለ አለ። ስለዚህ እንደ አውሮፓ አቆጣጠር በ2020 ዓመተ ምህረት የነበረን ካፒታል 9.6 ዶላር ብቻ ነበር። ከዚያ በፊት የነበረውን አመት ብታወዳድረው እጥፍ ነበር።
ባለሙያዎች መንግስት የሀገሪቱን ደህንነት ማሻሻል ካልቻለ የናይጄሪያ ንግዶች ተጎጂ መሆናቸው ይቀጥላል ይላሉ። ለቲሞቲ ኦቢዙ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ ያመሰግናለን። የሰኞ ምሽት የጋቢና ቤ መሰናዷችንን እዚህ ላይ ጨረስን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአማርኛ ላይ ለጋቢና ቤ እያላችሁ አድርሱን። ሰለሞን አባተ በፕሮግራም አርትዖት ለሳስማረ በቅንብሩ፣ ኤደን ገረመው በመስተንግዶ ከመላው የአሜሪካ ድምጽ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን ስናስተናግዳችሁ አምሽተናል። በጀመርነው ሙዚቃ እንሰናበታችኋለን። ደህና ደሩ። I'm your best friend.